थ्रू द बाइबल अम्हारिक प्रोग्राम नंबर 4-1 नवंबर 10, 2005 थर्सडे इवनिंग। ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች እንደምን አመሻችሁ? እግዚአብሔር ይክበር ይመስገን። ዛሬ ደግሞ እንደገና ከተከታታዩ የአንደኛ ነገሥት መጽሐፍ ጥናታችን አብረን እንድናጠና ይህንን እድል እግዚአብሔር ሰጥቶን በአንድ ማድ ዙሪያ እነሆ አንድ ላይ ሰብስቦናል። ዛሬ የምንመለከተው የጥናታችን ክፍል ከአንደኛ ነገሥት ምዕራፍ 16 ቁጥር 28 እስከ ምዕራፍ 18 ቁጥር 6 ድረስ ያለውን ይሆናል ማለት ነው። አስተማሪያችን ጌታ መንፈስ ቅዱስ ነው። ዛሬ ምናልባት በዚህች ሰዓት ደካክሟችሁ ጋደም ብላችሁ ወይንም እንቅልፍ ተጫጭኗችሁ ከሆነ እስቲ በጌታ ማዕድ ፊት አንድ ላይ ለዚህች 30 ደቂቃ እንቀርባለን። እርሱም ደግሞ በመንፈሱ ያነቃናል። ታላቁን በረከት ከሱ እንቀበላለን። ጠላት በተለያየ አይነት መንገድ ነው ከዚህ ፕሮግራም ወይም ከዚህ ዝግጅት ፈቀቅ እንድንል ያደርግ ይችላል ይሆናል። ይሄ ገና ይቀራል እንዴ መቼ ተሰራለ ሊለን ይችላል። ለእግዚአብሔር ግን ይህችን ሰዓት ብንሰዋ መልካም ነው ወገኖቼ። እስቲ የለቱን ዝግጅታችንን በዚህ ዝማሬ
የዘላለም ጌታን ተመስገን በለው። አዎ 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 ተመስገን በለው። በህይወቴ ዘመን እኔ ስላረገው አዎ 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 እኔ ስላረገው።
አይመረመርም ሀሳቡ ትልቅ ነው።
አዎ 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 ሀሳቡ ትልቅ ነው።
እኔ ስናየው ትኩረት ሰራሚ ነው።
አዎ 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 ትኩረት ሰራሚ ነው።
የሰላም አለቃ የእውነት ጌታ ነው።
አዎ 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 የእውነት ጌታ ነው።
እውነት ሕይወት መንገድ ኢየሱስ ብቻ ነው።
አዎ 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 ኢየሱስ ብቻ ነው።
ለሚታመኑበት አማኝ ኢየሱስ ነው።
አዎ 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 አማኝ ኢየሱስ
ዛሬም ቢሆን ሰዎችን ከጨለማ ወደሚደነቅ ብርሃን የሚያመጣቸው ኃጢአታቸውንም ይቅር ማለት የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። መንገድም እውነትም እርሱ ብቻ ነው ወዳጆቼ። ከርሱ በቀር አምላክ የለም። ሰው አምኖ የሚድነው በጌታ በኢየሱስ ክርስቶስ በኩል በሚገኝ ደህንነት ብቻ ነው። ፈጽሞ ሌላ መንገድ የለም። እግዚአብሔር የተመሰገነ ይሁን። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ፣ ስለዚህ ስለ ድንቅ ቃል፣ ስለዚህችም ደግሞ ሰዓት እግዚአብሔር ሆይ እናመሰግንሃለን። ይህንን ውብ የሆነውን ሰዓት ተመኝተው እግዚአብሔር ሆይ ያላገኙ እንዲሁ ከነኃጢአታቸው ያንቀላፉ የሞቱ ያለፉ ብዙዎች አሉ። እግዚአብሔር አባቴና አምላኬ ሆይ ካንተ ፈቃድና ካንተ መንገድ ይልቅ የራሳቸውን ፈቃድና መንገድ የተከተሉ የባዘኑ በጨካኙ አውሬ በዲያብሎስ መንጋጋ ውስጥ የገቡ ብዙዎች አሉ። ስለነዚህም ደግሞ በዚህች ጊዜ እንጸልያለን። አቤቱ እግዚአብሔር አባታችንና አምላካችን ሆይ እነዚህንም ሁሉ እግዚአብሔር የፈጠርካቸው አንተ ነህ፣ የእጆችህ ሥራዎች ናቸውና ታደጋቸው። ጌታ ሆይ ምሕረትን ምስጣቸው፣ ቸርነትህ ብዙ ነው። እግዚአብሔር ሆይ ለአንድና ለሁለት ቀን አይደለም፣ ለሦስትና ለአራት ዓመትም ብቻ አይደለም። ቸርነትህ እግዚአብሔር ሆይ ለልጅ ልጅ ነውና እባክህ በዚህ ቸርነትህ ደግሞ እንድትገናኛቸው ያንተንም በጎነት እንድታስታውቃቸው እንለምንሃለን። ጌታ ሆይ እኛን በወደድክበት ፍቅር እነሱንም ደግሞ እንድትገናኛቸው አሁንም እግዚአብሔር ሆይ እንለምንሃለን። ጌታ መድኃኒታችን ሆይ በዚህ ጊዜ ደግሞ መድኃኒትነትህን ለሕዝብህ እንድትገልጥ እንድትናገራቸው ቀምሰውም ደግሞ የዘላለምን ሕይወት እግዚአብሔር ሆይ ማግኘት እንዲችሉ እባክህ በዚህ በቃል አማካኝነት የእያንዳንዱን ሰው ልብ እግዚአብሔር ሆይ እንድትነካ እንለምንሃለን። አውቀውም ሆነ በአጋጣሚ ይህንን ራዲዮ ከፍቶ በዚህ ሰዓት የሚያዳምጡትን ወገኖችን ሁሉ እግዚአብሔር ሆይ አንተ እንድትናገራቸው ያንተን ታላቅነትና ያንተን ሥራ ያንተን ማንነት እግዚአብሔር ሆይ በዚህ ውስጥ መግለጥና እግዚአብሔር አምላኬ ሆይ ኖ የዘላለም ሕይወት ማለት ምን ማለት እንደሆነ እንድታሳያቸው እንለምንሃለን። ጊዜውን ሁሉ ባርክልን። የቤተሰቡን አባላት ሁሉ አሁንም ጌታ ሆይ በዚህ ሰዓት በራዲዮናቸው ዙሪያ ተቀምጠው አንተን የሚጠባበቁትንም ሁሉ እንድትናገራቸውና እንድትባርካቸው እለምንሃለሁ። በጌታ በኢየሱስ ክርስቶስ ያው ስምህ ስትል ስማን። አሜን። ጮች ባለፈው ክፍለ ጊዜ ጥናታችን የተመለከትነው የነገስታቱን የተከፋፈለ መንግስት ነበር። ወደ መጨረሻ ላይ ከምዕራፍ 16 ታምኒንና ዘንበሪን ተቀናቃኝ የእስራኤል ንጉስ ሆነው ተነሱ የሚለውን ርዕስ ይዘን አንዳንድ ነጥቦችን መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናል። ያካብ በስልጣን ላይ መውጣትና ኤልዛቤልን ማግባት በመጠኑ ከተመለከትን በኋላ አለፍ ብለን ደግሞ የምዕራፍ 17 እና የምዕራፍ 18 ትምህርት እናቀርብላችኋለን። እግዚአብሔር የሚኖረንን ጊዜ ይባርክልን እያልን እስቲ መጽሐፍ ቅዱሶቻችሁን አስቀድማችሁ አንደኛ ነገሥት ምዕራፍ 16 ቁጥር 28 ቁጥር 29 እና 30 እንትመለከቱ ዘንድ ጋብዛችኋለሁ። ወዳጆች ዘንበሪም ከአባቶቹ ጋር አንቀላፋ የሚለውን ቃል በዚሁ በቁጥር 8 ላይ እናነባለን። ቀጥል በማድረግ سنመለከት በሰማርያም ተቀበረ ልጁም አካብ በፈንታው ነገሰ ይላል። አለፍ ብሎ ደግሞ የዘንበሪም ልጅ አካብ ከርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ ይላል። ዘንበሪም በልጁ በአካብ ተተካ። ዘንበሪም እስከዚያ ጊዜ ድረስ ክፉ ንጉስ ነበር። ልጁም አካብ የርሱን ክፋት ይዞ በእግሩ ተተካ። የሚያሳዝን ነው። ቁጥር 31 እናንብብ። በናባጥም ልጅ በዮርብዓም ኃጢአት መሄድ ታናሽ ነገር መሰለው። የሲዶናውያንንም ንጉስ የኤት በዓልን ልጅ ኤልዛቤልን አገባ።
ሄዶም ባልን አመለከ ሰገደለትም ይላል። እንግዲህ ተመልከቱ፣ አካብ ወዳጆች ክፉ ሰው ነው። እንዲሁም የርሱን የክፋትና የርኩሰት መንገድ የምታራምድለት ሚስት ነበረችው። በርኩሰቱ መንገድ እውነተኛ ረዳቱ ነበረች። ይገርማል፣ የምታደርገውን ክፉ ነገር ሁሉ ሴት አደረገችው ብሎ ማንም ሰው ፈጽሞ አያምንም። የሁለቱ ግንኙነት ነገሮችን ሁሉ ይበልጥ እርኩስ አደረገው። በታሪክ ገጽ ውስጥ ብዙ ክፉ ያደረጉ ባልና ሚስቶች ተነስተዋል። ነገር ግን ወዳጆቼ፣ እንደነዚህ አይነት ክፋት የነገሰባቸውና ልባቸው የጨለመ ሰዎች ፈጽሞ አልተነሱም። በርኩሰታቸውም የሚልቃቸውም ሆነ የሚቀድማቸው ማንም አልነበረም። ኤልዛቤል የንጉሥና የበዓል ካህን የሆነው ወንድሙንም የገደለው የኤትባል ልጅ ነች። ኤትባል ደግሞ የሲዶና ንጉሥ ነው። ይህን ነጥብ ከያዛችሁ በኋላ እንግዲህ ታሪኩን በደንብ መከታተል ትችላላችሁ። የኤልዛቤል የስም ትርጉም ያላገባች ማለት ነው። ኤልዛቤል ማለት ያላገባች ሴት ማለት ነው። በሌላ አባባል በአካብና በኤልዛቤል የነበረው ጋብቻ በእውነተኛ ፍቅር ላይ የተመሰረተ ሳይሆን እንዲሁ የተፈጸመ ጋብቻ ነው። በእነዚህ በሁለት ጥንዶች መካከል የሚታይ ፍቅርም ሆነ ግንኙነት ከጋብቻው በኋላም ቢሆን አይታይም ነበር። ይቺ ሴት ወንዳ ወንድ ተፈጥሮ የነበራትና ክፉን ለማድረግ ብሩህ አእምሮ የታደለች ነበረች። ብዙዎች ላይ ከፍተኛ ተጽዕኖ ማሳደር የምትችልና የራሷን ሐሳብ ለማራመድ ጠንካራ ምኞት የነበራት ነገር ግን የሥነ ምግባር እሴት ያልፈጠረባት አይነት ሴት ነበረች። በታሪክ ውስጥ እንደዚህች ሴት ያለ ክፉ ሰው ፈጽሞ አልተነሳም ብዬ ስነግራችሁ እየተደነቅኩ ነው ወዳጆቼ። በዮሐንስ ራእይ መጽሐፍ ውስጥ ጌታችን በትያጥሮን ላለችው ቤተ ክርስቲያን በላከው መልእክቱ ዳሩ ግን ነቢይ ነኝ የምትለውን ባሪያዎቹንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነክፍብህ ነገር አለኝ ይላል። ራእይ ምዕራፍ 2 ቁጥር 20ን ተመልከቱ። ክርስቶስ መልእክቱን በሚያስተላልፍበት ወቅት ወዳጆቼ በትያጥሮን ተፈጥሯዊ የሆነ ፍቅር አልነበረም። ይህም የኤልዛቤልን ስዕል ነበር የሚያመለክተው። እነዚህ ሁለት ክፉ ሰዎች በሚኖሩበት ዘመን ክፋት በምድሪቷ ውስጥ በስፋት ሞልቶ ይገኝ ነበረ። እስቲ ከቁጥር 32 እስከ 34 ያለው እንደምን አብረን አንድ ላይ እናንብብ። በሰማርያም በሠራው በበዓል ቤት ውስጥ ለበዓል መሠዊያ ቆመ። አክዓብም የማምለኪያ ጸድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። በእርሱም ዘመን የቤቴል ሰው አኪኤል ኢያሪኮን ሠራ። በኔዌም ልጅ በኢያሱ እጅ እንደ ተነገረው እንደ እግዚአብሔር ቃል በበኩር ልጁ በአቢሮን መሠረቷን አደረገ፣ በታናሹ ልጁም በፊኑብ በሮቿን አቆመ ይላል። ኢያሪኮ በጠፋችበት ወቅት ኢያሱ ሲናገር ይህችን ከተማ ኢያሪኮን ለመሥራት የሚነሳ ሰው በእግዚአብሔር ፊት ርጉም ይሁን፣ ኢያሱ ምዕራፍ 6 ቁጥር 26ን ተመልከቱ ብሎ ተናግሮ ነበር ወዳጆቼ። እስከ አካብም ዘመን ድረስ እንደገና ሊገነባት የተነሳ አልነበረም። በኢያሱ የተነገረው እርግማንም እንደገና ሊገነባ በተነሳው በአኪኤል ላይ ሆነ ወዳጆቼ። እንግዲህ አድማጮች፣ የዚህ የአንደኛ ነገሥት ምዕራፍ 16 ጥናታችንን እዚህ ላይ እናበቃና አሁን ደግሞ አለፍ ብለን የምዕራፍ 17ን ትምህርት አብረን እንመለከታለን። የዚህ የአንደኛ ነገሥት ምዕራፍ 17 አብይ ሐሳቡ በነቢዩ ኤልያስ የተነገረው የሦስቱ ዓመት ድርቅ እውን ስለ መሆኑ ነው። አክዓብና ኤልዛቤል በእስራኤል ነግሶ በነበረበት ዘመን እግዚአብሔር ደግሞ የራሱን ሰው ማስነሳት ነበረበት። ፊት ለፊት ኃጢአትን ለማውገዝ ድፍረት ያለው ሰው ያስፈልግ ነበር ወዳጆቼ። ስለዚህም እግዚአብሔር ኤልያስ የሚባል ሰው አዘጋጅቷል። ኤልያስ ከታላላቅ የቅዱሳት መጻሕፍት ሰዎች ዋነኛው ነበር። ምናልባትም በመጨረሻው ዘመን እንደሚመለስ ትንቢት የተነገረለት ነቢይ ኤልያስ ሊሆን ይችላል። ኤልያስ ስለ ረሃቡ ዘመን ትንቢት ተናገረ። ከኤልያስ ጋር የምንተዋወቀው ድራማ ወይም ደግሞ ቲያትር መሰል በሆነ ሁኔታ ነው። ወደ አካብና ኤልዛቤል አደባባይ መጥቶ ኤልያስ ማለት ነው ድፍረት የተሞላበት ንግግር ሲያደርግ እንመለከታለን። እስቲ አንደኛ ነገስት ምዕራፍ 17 ቁጥር 1 አብረን እናንብበው። በገለዓድ ተስቢ የነበረው ተስቢያዩ ኤልያስ አክአብን በፊቱ የቆምኩት የእስራኤል አምላክ ያው እግዚአብሔርን ካፌ ቃል በቀር በእነዚያ አመታት ጠልና ዝናብ አይሆንም አለው ይላል። ኤልያስ ወዳጆቼ ወደ አክአብና ኤልዛቤል ፊት ቀረበና እርሱ ካላዘዘ በቀር ምንም ዝናብ እንደማይኖር ነገራቸው። ይህንን ከተናገረ በኋላ በመጣበት ሁኔታ ከቤተ መንግስት ወጥቶ ኤልያስ ሄደ። ከዚህ ቀደም ማንም እንደዚህ አይነት በድፍረት ሲናገር ሰምቶ ስለማያውቁ አክአብና ኤልዛቤል ሳይገረሙ እንዳልቀሩ አስባለሁ። ኤልያስ ወዳጆቼ ባለባበሱም ሆነ ባመለካከቱም ከሌሎች ለየት ያለ እንደነበር ይታወቃል። ይሁን እንጂ ስለዚህ ሰው አንድ ሳይገለጽ መታለፍ የሌለበትም ጉዳይ አለ። እግዚአብሔር ይህን ሰው ማሰልጠን ነበረበት። እግዚአብሔር የሚፈልጋቸውን ሰዎች ወደ ምድረ በዳ ወስዶ የማሰልጠን መንገድ እንዳለው ከዚህ ቀደም ተምረናል። ምናልባትም ወገኖቼ ሙሴን ያሰለጠነው በምድረ በዳ እንደሆነ ታስታውሱ ይሆናል። አብርሃምንም ከከለዳውያን ኡር አውጥቶ ባልሰለጠነና ኋላ ቀር ተብሎ በሚታሰብ አገር አኖረው። መጥምቁ ዮሐንስንም በምድረ በዳ ኖሯል። ሐዋርያው ጳውሎስም ቢያንስ 2 ዓመት ያህል በአረቢያ ምድረ በዳ እንዳሳለፈ ግልጽ ነው። እግዚአብሔር ወገኖቼ የራሱን ሰዎች በዚህ ሁኔታ ያሰለጥናል። አሁን ደግሞ ይህን ኤልያስ የሚባለውን ሰው ወስዶ የተለያዩ ነገሮችን ሊያስተምረው ነው። እስቲ ቁጥር 2ና 3ን እንመልከት። የእግዚአብሔርም ቃል እንዲህ ሲል ለርሱ መጣለት፣ ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ ይለዋል። የሚችለውን ያህል ወደ ሩቅ አገር እንዲሄድ ነበር እግዚአብሔር የነገረው። ስለዚህም ወደ ምድረ በዳ ሄደ። በዚያም አንዲት ምንጭ አገኘ፣ ከወንዙም ትጠጣለ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ ብሎ በቁጥር 4 ላይ ጌታ ሲናገረው እንመለከታለን። እግዚአብሔር ለኤልያስ በምድረ በዳ በሁለት መንገድ ነበር ጥንቃቄ ያደረገለት። የመጀመሪያው ተፈጥሯዊ ነው። ኤልያስ ውሃ መጠጣት ስለሚያስፈልገው እግዚአብሔር በዚያ ስፍራ ምንጭ አዘጋጅቶለታል። ይህ ነው እንግዲህ ተፈጥሯዊው። በሁለተኛ ደረጃ ደግሞ እግዚአብሔር ቁራዎች እንዲመግቡት አዟል። ልብ በሉ፣ እግዚአብሔር ቁራዎች ኤልያስን እንዲመግቡት አዟል። ይህ ደግሞ ሌላ ተፈጥሯዊ ነው። ኤልያስ ትንሽ ጊዜ በዚያ ካሳለፈ በኋላ የውሃው ምንጭ ደረቀ። እስቲ ቁጥር 7ን አለፍ ብለን እንመልከት። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ ይላል። ይህ ሰው ያለው በምድረ በዳ ነው፣ ኤልያስ ማለቴ ነው። ከወንዙ ውሃ ሲጠጣ ኖሯል። ደግሞ በየማለዳው ወደ ወንዙ ሲሄድ ግን የወንዙ መጠን ዕለት ዕለት እየቀነሰ እንደነበር አስተውሏል። የወንዙ ውሃ ከዕለት ወደ ዕለት እየደረቀ መሄዱን የተመለከተው ኤልያስ ለራሱ ሕይወት የሚሆን መንፈሳዊ መልእክት አግኝቶበታል። የእርሱም ሕይወት እንደዚያ ወንዝ እየደረቀ መሆኑን ነበር የተረዳው። እርሱ ኤልያስ ማለቴ ነው ሕያው ውሃ የሚተላለፍበት አሸንዳ ወይም ቧንቧ ከመሆን ሌላ ምንም ነገር አልነበረም። በቃ በዮሐንስ ወንጌል ምዕራፍ 4 ከቁጥር 13 እስከ 14 ባለው ስፍራ ጌታ ኢየሱስ ክርስቶስ ለሰማርያዊቱ ሴት ሲናገር፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት ይላል። የሌሎችን ሕይወት መባረክ የምንችለው ይህ የሕይወት ውሃ በእኛ ውስጥ ሲያልፍ ብቻ ነው ወገኖቼ። እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ የሚለው እውነት መሆኑን ኤልያስ መረዳት ነበረበት። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27ን በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 እግዚአብሔር ለኤልያስ አንተ እኮ ብርቱና ጠንካራ ሰው አይደለም፣ አንተ እኮ ከዚህ ደረቅ ወንዝ የምትሻል አይደለም፣ የሕይወት ውሃ ባንተ ውስጥ ካላለፈ በቀር በራስ ምንም ኃይል የለህም እያለው ነበር። ሃድሰን ቴይለር የተባለው የእግዚአብሔር ሰው ወጣት ሚስዮናውያንን ሲያሰለጥን እግዚአብሔር በእናንተ አማካይነት ሥራውን ካልሰራ በቀር እናንተ በራሳችሁ ምንም ማለት እንዳይደላችሁ ግልጽ ሊሆንላችሁ ይገባል በማለት አጠንክሮ ይነግራቸው እንደነበር ይጠቀስለታል። የእግዚአብሔር ቃል በውስጣችን ካላለፈ በቀር እኔና እናንተም ብንሆን ወዳጆቼ በራሳችን ምንም ማለት አይደለንም። እግዚአብሔር የኤልያስን ሕይወት ከለወጠ በኋላ ግን ተነስተህም በሲዶና አጠገብ ወዳለችው ወደ ሰራብታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስተውም ወደ ሰራብታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጪልኝ ዘንድ ለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ ለምንሻለሁ አላት። እርሷም አምላክህ ያው እግዚአብሔርን በማድጋ ካለው ከጥቂት ዘይት በቀር እንጀራ የለኝም፣ እነሆም ገዝቼ ለኔና ለልጄ እንጋግረው ዘንድ በልተነው ምንሞት ዘንድ ጥቂት እንጨት እሰበስባለሁ አለች ይላል። አንደኛ ነገሥት ምዕራፍ 17 ከቁጥር 8 እስከ 12 ያለውን ስፍራ ይመለከቷል። ሴትየዋ ታሪኳን ከነገረችው በኋላ ኤልያስ ወደ ቤቷ ሄደ። ትንሽ እንጎቻ እንድትጋግርለት ጠየቃት። እንደማትሞት እርግጠኛ ሆኖ ነበር የነገራት። ከቁጥር 13 እስከ 14 ያለውን ስፍራ ተመልከቱ። ኤልያስም አላት፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጪልኝ። ከዚያም በኋላ ላንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎልም ይላታል። እግዚአብሔር ኤልያስና ያችን ሴት በዚያች ጥቂት ዱቄት የራቡን ቀን እንዲያልፉ ረዳቸው። በየቀኑ የዱቄት ቃውን ባዩ ቁጥር እግዚአብሔርን ያመሰግናሉ። አሁን ደግሞ ኤልያስ ሌላ የሚማረው ትምህርት አለው። እኔና እናንተም ወገኖቼ እንዲሁ የምንማረው ትምህርት አለን። እኛ እንደዚያ ዱቄት ዕቃ ባዶዎች ነን፣ እንደ ማሰሮዎቹ ማለት ነው። አንዳንድ ሰዎች ሞያህን ለእግዚአብሔር ስጥ፣ ሀብትህን ለእግዚአብሔር ስጥ ሲሉ ይደመጣል። እንደ እውነቱ ከሆነ ግን ለእግዚአብሔር የምንሰጠው ምንም የእኛ የሆነ ነገር የለንም። በቃና ዘገሊላ የነበረውን ሰርግ ልዩ ያደረገው ምን ይመስላችኋል? የሙሽራውና የሙሽሪት እዚያ መገኘት ነበርን? የሙሽራውና የሙሽሪት ልብስ ማማርስ ነበርን? በፍጹም አልነበረም። ባዶን ሥራዎች እዚያ መገኘታቸው ነበር ሰርጉን የተለየ ያደረገው ማለት ነው። ጌታ ኢየሱስ እነዚያን ሥራዎች በውሃ እንዲሞሉ አዘዘ። ውሃውንም ወደ ወይን ጠጅ ለወጠ። ሰርጉን ልዩ ያደረገውም ይህ ነበር። ወገኖቼ እኔና እናንተ እንደዚያ ባዶ የዱቄት ዕቃ እንደነዚያ ባዶን ሥራዎች ነን። የሕይወት ውሃና የሕይወት እንጀራ በውስጣችን ከሌለ በቀር ምንም ማለት አይደለንም። በአንደኛ ነገሥት ምዕራፍ 17 ቁጥር 17 ላይ ደግሞ የሴትየይቱ ልጅ ከሞት ስለመነሳቱ እንመለከታለን። ከዚያም በኋላ የባልቴቲቱ ልጅ ታመመ፣ ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበረ ይላል። የባልቴቲቱ ልጅ ሞተ፣ ኤልያስስ ምን አደረገ? ይህን ደግሞ ከቁጥር 19 እስከ 22 ባለው ስፍራ ላይ እናነባለን። ኤልያስም ልጅሽን ስጪኝ አላት። ከብብቷም ወሰደ፣ ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አጋደመው። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ ለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ፣ የብላቴናውም ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ ይላል። ኤልያስ በብላቴናው አካል ላይ ሦስት ጊዜ ተዘረጋበት። ይህ ከሕይወት ጋር መገናኘትን ያመለክታል። የትንሣኤ ምስጢር ያለውም እዚህ ላይ ነው። እኛ ክርስቲያኖች ሕይወት ይኖረን ዘንድ ሕይወታችን ከሆነው ከክርስቶስ ጋር ግንኙነት ማድረግ አለብን። ተአምር ያለው እዚህ ላይ ነው ወዳጆች። የብላቴናው ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ ይላል። እኔና እናንተ ሙታን ነን፣ በኀጢአታችን የጠፋን፣ በመተላለፋችንም የሞትን ነን። በክርስቶስ የምንታመን ከሆን ደግሞ የእርሱን ሞት እንሞታለን፣ ትንሣኤውንም እንነሳለን። አሁን ወዳጆቼ ሕያው ከሆነው ክርስቶስ ጋር ግንኙነት አለን። ከርሱ ጋር ግንኙነት ከሌለን ግን ምንም ማለት አይደለንም። ሐዋርያው ጳውሎስ ይናስመልክቶ ሲጽፍ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ያውኛል ኖርም ክርስቶስ ግን በኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ገላትያ ምዕራፍ 2 ቁጥር 20ን ይመለከቷል። እዚህ ላይ ልብ በሉ ወገኖቼ፣ ውሃ የሌለው ወንዝ ባዶ ቃዎች ወይም ማሰሮዎቹ ማለት በድን መሆኑን ኤልያስ መረዳት ነበረበት። ልድገምላችሁ፣ ውሃ የሌለው ወንዝ እና ባዶ ቃዎቹ በድን መሆኑን ኤልያስ መረዳት ነበረበት። ኤልያስ ይህን ሲገነዘብ ብቻ ነው እግዚአብሔር ሊጠቀምበት የሚችለው። አንድ ጊዜ ማርቲን ሉተር ከባዶ ነገር አንዳች ነገርን እግዚአብሔር መፍጠር እንደሚችል ተናግሯል። አንድ ሰው በራሱ ምንም ማለት አለመሆኑን እስካልተረዳ ድረስ እግዚአብሔር ሊጠቀምበት አይችልም። የብዙዎቻችን ችግር ግን ወዳጆቼ እዚህ ላይ ነው። ብርቱዎች እንደሆን እናስባለን። ብዙ ችሎታ እንዳለን አድርገን ራሳችንን እንቆጥራለን። በዚህ ምክንያት ወዳጆቼ እግዚአብሔር ፈጽሞ አይጠቀምብንም። በመቀጠል ደግሞ የምዕራፍ 18ን ትምህርት በቀረችን ጊዜ አብረን እንመለከታለን። የዚህ አንደኛ ነገሥት ምዕራፍ 18 አብይ ያሳቡ ኤልያስና የባል ነቢያት የሚል ይሆናል። ኤልያስና የባል ነቢያት የሚለው የዚህ የምዕራፍ 18 አብይ ያሳቡ ነው። ይህ ምዕራፍ በቅዱሳት መጻሕፍት ውስጥ ከፍተኛ ስፍራ የሚሰጠው ምዕራፍ ነው። እውነተኛው አምላክ ማን እንደሆነ እንዲወስኑ ኤልያስ የባል ነቢያትን ይሞግታቸዋል። የባል ነቢያት 450 ናቸው። ኤልያስ ግን አንድ ብቻውን ነበረ። የባል ነቢያት 450 ናቸው። ኤልያስ ግን አንድ ብቻውን ነበር። ቁጥሩ በፍጹም ሚዛናዊ ባይሆንም ኤልያስ ትልቅ ሰው ነው፣ ከእግዚአብሔር አንጻር ሲታይ ማለት ነው። ከአንደኛ ነገሥት ምዕራፍ 18 ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። በዚህ ስፍራ እግዚአብሔር በኤልያስ ሊጠቀምበት እንደተዘጋጀ እንረዳለን። በአሁኑ ወቅት ይህ ሰው ምንም እንዳይደለና እግዚአብሔር ግን ሁሉ በሁሉ እንደሆነ ተረድቷል። ስለዚህም ልበ ሙሉና ደፋር ሰው ሆኗል። ከቁጥር 3 እስከ 6 ያለውን ማለፍ ብላችሁ ተመልከቱ። በዚህ ክፍል መሰረት በዚያ ወቅት ራቡ ተባብሶ ነው የምናገኘው። ሳርና ቅጠላቅጠሎቹ ሁሉ ስለደረቁ ለከብቶች የሚሆን መኖ እንኳ ማግኘት አልተቻለም። ስለዚህ አካብና አብዲው ለከብቶቹ ግጦሽ ፍለጋ በተለያየ አቅጣጫ ሄዱ። አብዲው የአካብ ቤተ መንግስት አስተዳዳሪ ነው። አትሳቱ፣ አብዲው የአካብ ቤተ መንግስት አስተዳዳሪ ነው። አብዲው እግዚአብሔርን የሚፈራ ሰው ከመሆኑም በላይ ኤልዛቤል እንድትገላቸው የተደበቁትን 100 ነቢያት ምግብና ውሃ እየሰጠ ያኖራቸው ሰው ነበር። አስተውሉ፣ አብዲው እግዚአብሔርን የሚፈራ ሰው ከመሆኑም በላይ ኤልዛቤል እንዳትገላቸው የተደበቁትን 100 ነቢያት ምግብና ውሃ እየሰጠ ያኖራቸው ሰው ነበር። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ትምህርታችን በዚህ ላይ እናበቃለን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው በጸሎታችሁ ደግፉን፣ ደብዳቤዎቻችሁንም ጻፉልን እያልን ደናደሩ በማለት የምንሰናበታችሁ በቴክኒኩ በኩል
አለማየሁ ዳዊት፣
በትምህርቱ በኩል እኔ አበበ ነበርኩኝ። ሰላሙኑ
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።